Bambino VOA.
Gambino VOA. Salam, salam. እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። Gambino VOA አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል።
ሁል ጊዜ ያለሁበት ቦታ ላይ ኮምፈርታብል ሆኜ መቀመጥን አልወድም።
የታክሲ ሾፌር ሆኜ እየሰራሁ ባኳያው እህቴ አጋር እንዳለችው የወደፊት እድሌን ሳየው የሚያዋጣኝ ምናልባት በተወሰነ ደረጃ ደግሞ የኔ ችሎታ ሙሉ በሙሉ ሊያስጠቅመኝ ይችላል ብዬ ያሰብኩት ነገር የትምህርት ጉዳይ ስለሆነ ታክሲ ማታ ማታ እየሰራሁ አርብ፣ ቅዳሜ፣ እሁድ ከሰኞ እስከ አርብ ዩኒቨርሲቲ ኦፍ ዋሽንግተን የሚባል እዚህ ሲያትል የሚገኝ የታወቀ ዩኒቨርሲቲ ትምህርቴን ጀምሬ በጣም አኩሪ በሆነ ደረጃ የመካኒካል ኢንጂነሪንግ ዲግሪን ያዝኩ።
ፍላጎቱ ስለነበረ ስራ ከገባሁኝ ላልመለስ እችላለሁ በሚል ባችለርስም ማስተርስም ፒኤችዲም በተከታታይ አንድ ወር ሁለት ወር ረፍት እያልኩ መሀል ላይ ነው የጨረሱት።
በፌስቡክ አት ቪኦኤ ማህሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ፣ ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። አልሻባብ ሶማሊያ ውስጥ እያስገደደ አባላትን መመልመል ይዟል። ይህም ደቡባዊ ምዕራብ ሶማሊያ ቤይና ባኩል ክልሎች ላይ መሆኑንም ባለስልጣናት አስታውቀዋል። በሁለቱም ክልሎች የበላይነት ያለው ይኸው ቡድን ለነዋሪያዎቹ ባስተላለፈው ማስጠንቀቂያ ልጆቻቸው ለአባልነት መመዝገባቸውን ማረጋገጥ አለባቸው ማለቱን የቤይ ክልል ገዢ የሆኑት አሊ ዋልዴሬ ዱያን ገልጸዋል። ዱያን ለቪኦኤ ሶማሊኛ ቋንቋ አገልግሎት በሰጡት ቃል የቡድኑ መሪዎች ከጎሳ ባለስልጣናት ጋር ስብሰባ አድርገው ለአባልነት የሚያስፈልጋቸውን እጩዎች የሚመርጡባቸውን መስፈርቶች ማስረዳታቸውን ገልጸዋል። ዱያን እንደገለጹት ቤተሰቦችና ልጆቻቸው አካባቢያቸውን ርቀው ከፍ ወዳሉና ትላልቅ ወደሆኑ መንደሮች እየተሰደዱ ሲሆን እነዚህም እንደ ቤይዶዋ፣ ዲንሶር፣ ባርዴሌ የተባሉትን ክልሎች ያጠቃልላል። አብዲ ሻኩር ያኩር ኢብራሂም ቤይዶዋ የሚኖሩ የክልሉ የምክር ቤት አባል ናቸው። ለቪኦኤ በሰጡት ቃል እድሜያቸው ከ9ና 18 ዓመት የሆኑ ወጣቶች ባለፉት ጥቂት ቀናት ተሰደዋል ብለዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዩናይትድ ስቴትስ ከታሊባን ጋር የምታደርገውን ውጊያ እንደማታቆም አስታወቁ። ሚኒስትሩ ይህንን ያስታወቁት ዛሬ ረቡዕ ካቡል በገቡበት ወቅት ሲሆን አፍጋኒስታንን ለምህረት የለሽ ሽብርተኛ አሳልፈን አንሰጥም ማለታቸው ተሰምቷል። ማቲስ በገቡ በሰዓታት ልዩነት ካቡል አውሮፕላን ማረፊያ በደረሰ የሮኬት ጥቃት 5 ሰዎች መቁሰላቸውም ታውቋል። ጥቃቱ እያየለ በመጣ መጠን ኔቶ ማለትም የሰሜን እየጠነከረ ይሄዳል፣ እኛም ቃል ኪዳናችንን እንጠብቃለን ብለዋል የዩናይትድ ስቴትሱ መከላከያ ሚኒስትር። ለዩናይትድ ስቴትሱ ከፍተኛ ዲፕሎማት ካቡል ከእስያ አገር ጉብኝታቸው ሁለተኛይቱ መሆኗ ነው። ከሳውዲ ቤተ መንግስት ይፋ በሆነ አንድ መግለጫ መሰረት ሳውዲ አገር ሴቶች ለመጀመሪያ ጊዜ መኪና ማሽከርከር ሊጀምሩ ነው። መንግስታዊው ዘገባ ትላንት እንዳመለከተው ንጉሱ ይፋ ያደረጉት መግለጫ ለመላው ለወንዶችም ለሴቶችም መንጃ ፈቃድ መስጠት አለበት ይላል። ልዑል ካሊድ ቢን ሳልማን በዋሽንግተን የሳውዲ አረቢያ አምባሳደርና የንጉሱ የልጅ ልጅ ናቸው። እርሳቸው ሲናገሩ ህብረተሰቡም የሚጠብቀው ነገር ስለሆነ ሴቶች መኪና እንዲነዱ መፈቀዱ ትልቅ ክንውን ነው ብለዋል። ለዩናይትድ ስቴትስ ጋዜጠኞች በሰጡት መግለጫም አሁን ወቅቱ ትክክል የሆነ ነገር መስሪያችን ነው በማለት አክለዋል። ከዚህ ቀደም ሴቶች አይንዱ የሚል የሚከለክል በእስልምናም ሆነ በሳውዲ የትራፊክ ህግ ውስጥ የለም። ይሁንና ሲነዱ ቢገኙ ይታሰራሉ። ለማንኛውም ይህ ሴቶች መኪና ሊነዱ ይችላሉ የተባለው ህግ ስራ ላይ የሚውለው እና መንጃ ፈቃዱም የሚሰጠው እንደ አውሮፓውያን አቆጣጠር ከ2018 ከሰኔ ወር ጀምሮ ነው ብለዋል። በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን አገራቸው ውስጥ አለ ያለውን ኬሚካል ጦር መሳሪያ በሙሉ እንደሚያስወግዱ አስታወቁ። ፑቲን በዛሬው ቀን እንዳስታወቁት በዛሬቱ ቀን ጠቅላላ ኬሚካላዊ ጦር መሳሪያ ግምጃ ቤት እንዳለ ይዘጋል ብለዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅታችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ጋቢና በመንገድ ዛሬ
በሲያትል ከሚኖሩ ትውልደ ኢትዮጵያውያን ጋር የተደረገ ውይይት የመጀመሪያውን ክፍል ነው ለዛሬ ያዝንላችሁ። ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍትና በቦይንግ ውስጥ በከፍተኛ ኃላፊነት ቦታ ከሚሰሩ ኢትዮጵያውያን ጋር ያደረገችው ውይይት ነው የመጀመሪያው ክፍል ነው።
እንደምሰነበታችሁ እንደምከረባችሁ የጋቢና ቪኦኤ አድማጮቻችን እንደዚሁም የቪኦኤ አምሃሪክ የፌስቡክ ድረገጽ ተከታታዮቻችን የዌብሳይታችን ተከታታዮችና የሬዲዮ አድማጮቻችን አሁን የምንገኘው ሲያትል ከተማ ውስጥ ነው። እንግዲህ ሰሞኑን እንደምትከታተሉትና እንደምታስታውሱት በጋቢና ቪኦኤ ጋቢና በመንገድ ላይ በተሰኘው ፕሮግራማችን ከአትላንታ ተነስተን ከዛም ደግሞ ሎስ አንጀለስ ሄደን ዛሬ የምንገኘውበት በሲያትል ከተማ የቴክኖሎጂ ከተማ ነው። እንግዲህ እንደ ቦይንግ፣ ማይክሮሶፍት፣ አማዞን እና የመሳሰሉት ትልልቅ ካምፓኒዎች የሚገኙበት ቦታ ላይ ነው የምንገኘው። ስትከታተሉት እንደቆያችሁት በሬዲዮናችን የጋቢና ቪኦኤ ዋነኛ መሰረቱ ወጣቶችን በሬዲዮ አድማጮቻችን ወጣት የሆኑ የተለያየ እውቀት እንዲቀስሙ ለማድረግ ነው እና በዚህም መሰረት ነው እዚህ በሙያቸው በስራቸው በትምህርት ልምዳቸው በርከት ያለ እውቀት ያዳበሩ ሰዎችን የጋበዝ ነው እና ከዚህ ፕሮግራም ሰፋ ያለ ነገር እንደው ጥሩ ነገር ታተርፋላችሁ ብለን እንገምታለን። እና አሁን እዚህ አጠገቤ ከሴት ነው እንግዲህ ቅድሚያ ለሴት ነው የምሰጠው እና አጠገቤ አጋራለች። አንቺ ራስሽን በማስተዋወቅ ፕሮግራማችንን እንድትጀምሪ ወደ አንቺ ነው የምመጣው። አጋር መኩሪያ ትባላለች። በዓለም በጣም ከፍተኛ እና ትልቅ የሆነው የኢንተርኔት የመገበያያ አማዞን ውስጥ የፋይናንስ ማናጀር ነች። ይሄ እንግዲህ ለመግቢያ ነው ያልኩት እና ትልቅ ቦታ ነው እና እስኪ አንቺ ከራስሽ ከአንደበትሽ እዚህ እንድትደረሽ የትምህርት ልምድሽ ምን ይመስላል? ከዚህ በፊት የምትሰሪያቸው ነገሮች ምንድን ናቸው የሚለውን ራስሽን አስተዋውቀሽ እንጀምር ፕሮግራማችን።
ኦኬ፣ ስለጋበዛችሁኝ እዚህ ፕሮግራም ላይ ለመቅረብ በጣም አመሰግናለሁኝ። አጋር መኩሪያ እባላለሁ። እንዳስተዋወቅሽኝ በአሁኑ ሰዓት በአማዞን ውስጥ የፋይናንስ ኦር ፋይናንሻል ኦፐሬሽን ግሩፓቸውን ሊድ አደርጋለሁ ወይ ማኔጅ አደርጋለሁ። ከዛ በፊት በቦይንግ ካምፓኒ ነበር የምሰራው። ወደ 8 ዓመት ሰርቻለሁ እዛም ማኔጅመንት ውስጥ ነበርኩ ብዙውን ዓመት። ከዛ በፊት ደግሞ
በማስተዳደር ስራ ውስጥ ማለት ነው
በማስተዳደር ስራ ውስጥ ነበርኩኝ። ከዛ በፊት ያው መጀመሪያ የጀመርኩት በአካውንቲንግ እና በፋይናንስ ስራ ዓለም ውስጥ የገባሁት ዋሽንግተን ሚውቹዋል የሚባል ባንክ ውስጥ ዋናው ኮርፖሬት ኦፊሳቸው ነበር የምሰራው። እንግዲህ ወደ 12 ዓመት ቆይቻለሁ። አክቹሊ 12 ዓመት በፋይናንስ አካውንቲንግ ስራ ውስጥ ቆይቻለሁ። ከዛ በፊት እንግዲህ ያደግኩት ኢትዮጵያ ነው። መጀመሪያ ትምህርት ቤቴን የጨረስኩት ካቴድራል ነው፣ ግርል ስኩል። ከዛ ጥቁር አንበሳ የተማርኩት ጥሩ ውጤትም ስላመጣው ወደ ጅማ ዩኒቨርሲቲ ተመድቤ ነበር። አንድ 6 ወር ከስድስት ከስምንት ወር ተምሬ ወደዚህ ሀገር የመምጣት እድሉን ስላገኘው እዚህ ሀገር ነው የመጣሁት። ባለ 18 ዓመት በፊት እንደመጣው ትምህርት ቤት መጀመሪያ ፕራዮሪቲ ነበረ። በዛን ጊዜ ብዙ ፕሮፌሽናል ስራ የሚሰሩ ሰዎች እንኳን አላቅም ነበረ፣ ግን ትምህርትና ትምህርት ብቻ እንደሆነ አቅ ነበረ። ራሴ ለመቻል ጥሩ ኑሮ ለመኖር የሚያደርሰኝ ቦታና ትምህርቴን ቀጠልኩኝ። ፊኒክስ ነበር የመጣሁት። ፊኒክስ አንድ 2 ዓመት ቆይቼ እውቀቱን ስላልቻልኩት ወደ ሲያትል ዝናብ ወዳለበት ቦታ ነው የመጣሁት። እንደመጣሁኝ እዚህ ሲያትል ዩኒቨርሲቲ ነው የገባሁት። ትምህርቴን የባችለርስ ዲግሪ እዛ ነው የሰራሁት። ወደ ስራ አለም ከገባሁ በኋላ እንግዲህ 3 ዓመት ረፍት ከወሰድኩ በኋላ ተመልሼ ማስተርሴን ለመስራት ወደ ትልቅ አቋም ገባሁ። ማስተርሴን ሰርቼ ሰው ዲግሪ እና ኤምቢኤ አለኝ።
ከየት ነው የሰራሽ ማስተር?
ማስተርሴን ከግራጁዌት ስኩል ኦፍ ከለር ነው የሰራሁት። ምክንያቱም ሞር ኦፕሽን ነበረው ኦንላይን የመውሰድ ክላስን፣ እንዲሁም ኢንፐርሰን የሄዱም ለመማር እና
ከስራ ጋር ግዴታ
በድረገጽና በአካል ደግሞ ተገኝተሽ መውሰድ
ተከካል እና የማስተርስ ፕሮግራም ጨርሼ ለደረስኩበት ቦታ ትልቅ አስተዋጽኦ አድርጓል ብዬ ገምታለሁ። እንግዲህ ጠንክሮ ከመስራት
እስቲ እሱን ልምድሽን ደግሞ ወደ በኋላ ተነግሪናለሽ። ምክንያቱም አሁን እንግዲህ እንደነገርሽን ከጥቁር አንበሳ እንኳን ብንጀምር ከጥቁር አንበሳ ጅማ ዩኒቨርሲቲ ተምረሻል። ከዛ እነዚህ ሁሉ መንገዶች መጥተሽ አሁን አማዞን ያለሽ በኃላፊነት ቦታ ላይ ነው። እንዴት በትምህርት ብቻ ነው ወይም ሊሆን ወደዛ እንመጣለን። ሌሎችን እንግዶቻችንን እናስተዋውቅ። ሁለት እንግዶች ነው ያለኝ በግራና በቀኝ። በግራዬ ይቀርበኛል። በግራዬ ያሉት ሰው ግን 10 ደቂቃ ስላረፈዱ ቀጣት በቀኝ ወዳለ ሰው እሄዳለሁኝ። እንግዲህ በቀኝ በኩል ያሉት አቶ መኮንን ካሳ ይባላሉ። በማይክሮሶፍት በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ናቸው። አንቱ ልበል አንተ ልበል?
አረ አንተ በይ።
በአንተ ብቀጥል ጥሩ ነው ለወጣቶችም እንደው በደንብ እንዲሰሙት ቀረብ ያለ ቢሆን ጥሩ ነው በሚል በአንተ እንሄዳለን። እና እስቲ አቶ መኮንን አንተም እንዴት እዚህ ደረስክ? እንዴት መጥተህ እዚህ የዳይሬክተር ቦታ ላይ ተቀመጥክ? ወደ ኋላ መለስ ብለህ
አጠር ላደርገው እሞክራለሁ። በመጀመሪያ ደረጃ ህጽዮን በጣም እግዚአብሔር ይስጥሽ እንደዚህ አይነት ፕሮግራም እያዘጋጀሽ የሀገራችን ህዝቦች ወገኖቻችን ተመክሮ እየቀሰሙ የተሻለ ደረጃ እንዲደርሱ የምታደርጊውን ጥረት አደንቃለሁ። እኔም ይህን ፕሮግራም አሁን ያወቅኩት በጣም አዝናለሁ፣ ግን ከአሁን በኋላ እከታተላለሁ፣ ቃል እገባለሁ። ያለ ማለት የእኔን ታሪክ ለመጀመር ያህል በተወሰነ ደረጃ ከእህቴ ከአጋር ጋር የሚመሳሰል ታሪክ አለኝ፣ በተወሰነ ደረጃ ደግሞ ለየት ይላል። እኔ ያው በአሁኑ ሰዓት ማይክሮሶፍት የሚባል ካምፓኒ እየሰራሁ ነው የምገኘው። ማይክሮሶፍት ምናልባት ብዙዎቻችሁ ልታውቁት ትችላላችሁ፣ ከ180,000 በላይ ሰራተኛ ያለው በመቶ ሀገሮች ቅርንጫፍ መስሪያ ቤት ያለው በአመት ከ100 ቢሊዮን የአሜሪካ ዶላር በላይ ገቢ የሚያገኝ መስሪያ ቤት ነው። በዚያ መስሪያ ቤት ውስጥ የኢንፎርሜሽን ቴክኖሎጂ ወይም የኮምፒውተር ስራቸውን በተመለከተ በማካሄድ በዓለም አቀፍ ደረጃ እየመራሁ ያለሁ ሰው ነኝ። እኔ በመመራው ግሩፕ ወይም አካል ውስጥ ከ200 በላይ ቬንደሮች ወይም በኮንትራክት የተቀጠሩ ሰዎች እንደገና ከ50 በላይ የማይክሮሶፍት ሰራተኞች በህንድ፣ በአየርላንድ፣ በፖርቶሪኮ እና በሬድመንድ ያለበትን ቲም ነው እያስተዳደርኩ ያለሁት። እና ትንሽ ወደ ኋላ ለመመለስ ያህል እኔ ተወልጄ ያደግኩት በጎንደር ከተማ ነው። የዛሬ 35 ዓመት ስደተኛ ሆኜ ከጎንደር ከተማ ከፋሲለደስ ሁለተኛ ደረጃ ትምህርት ቤት ሃይ ስኩል እንደጨረስኩ ወደ ሱዳን ሀገር ሄጄ ስደተኛ ሆኜ 4 ዓመት ብዙ ስራዎችን ስሰራ የተወሰኑ ስቃዮችንም ሳሳልፍ ኖሬያለሁ። ከዛ በኋላ ከ29 ዓመት በፊት የአሜሪካ መንግስት እድል ሰጥቶኝ ወደ ሲያትል ሀገር መጥቼ ኑሮዬን እንድመሰርት አድርጎኛል። ያን ጊዜ በመጣሁበት ጊዜ የእንግሊዝኛ ቋንቋ ችሎታዬ በጣም ደካማ ነበር። ለውጭ ሀገር የኑሮ ዘይቤም ያለኝ እውቀት ወይ ተመክሮ ከዚህም የሚባልም አልነበረም። እና እንደመጣሁ ግን ያው ከጓደኞቼ ጋር ተቀራርቤ አንዳንድ ስራ ካስገቡኝ በኋላ ከዛም ስራ ስላልተመቸኝ ወጥቼ የታክሲ ሾፌር ሆንኩ። የታክሲ ሾፌር ሆኜ እየሰራሁ በአኳያው እህቴ አጋር እንዳለችው የወደፊት እድሌን ሳየው የሚያዋጣኝ ምናልባት በተወሰነ ደረጃ ደግሞ የእኔን ችሎታ ሙሉ በሙሉ ሊያስጠቅመኝ ይችላል ብዬ ያሰብኩት ነገር የትምህርት ጉዳይ ስለሆነ ታክሲ ማታ ማታ እየሰራሁ አርብ፣ ቅዳሜ፣ እሁድ ከሰኞ እስከ አርብ ዩኒቨርሲቲ ኦፍ ዋሽንግተን የሚባል እዚሁ ሲያትል የሚገኝ የታወቀ ዩኒቨርሲቲ ትምህርቴን ጀምሬ በጣም አኩሪ በሆነ ደረጃ የመካኒካል ኢንጂነሪንግ ዲግሪን ያስኩ አሜሪካ በመጣሁ በ6 ዓመቴ ማለት ነው። ከዛ በኋላም ያው እንደዚሁ በማይክሮሶፍት በተለያዩ የኮምፒውተር ስራ ባለሙያ ሆኜ እየሰራሁ አሁን ካለው ከ3 ዓመት ቀደም ብሎ የማስተርስ ዲግሪን ደግሞ ሰርቼ እንዲሁ እህቴ አጋር እንዳለችው ዩኒቨርሲቲ ኦፍ ፊኒክስ በሚባል ተቋም ውስጥ እንዲሁ በድረ ገጽም በአካልም እየተገኘው የማስተርስ ዲግሪን የዛሬ 3 ዓመት በኢንፎርሜሽን ሲስተም ቴክኖሎጂ ማኔጅመንት ከያዝኩ በኋላ አሁን ደግሞ እንደገና የዶክተሬት ፕሮግራም ገብቼ በዩኒቨርሲቲ ኦፍ ዋልደን የሚባል ዋልደን ዩኒቨርሲቲ የሚባል ዩኒቨርሲቲ በተወሰነ ደረጃ እሱን ደግሞ እየሰራሁ እገኛለሁ።
በጣም እናመሰግናለን። እንግዲህ በጣም ጥሩ ልምድ ነው የነገርከን። ምክንያቱም አጋር ስትነግረን ከካቴድራል ላይ መጣሁት ስትለን የሷ ልምድ እንግዲህ ከእንደዚህ አይነት አመቺ ከሆነ የትምህርት ቦታ የመጡ ሰዎች ምናልባት ላያስገርም ይችላል ጥረቱ እንዳለ ሆኖ፣ አንተ ደግሞ ይኸው ከታክሲ ደግሞ ወደዚህ ደርሻለሁ ያልከን ነውና ከዚህ በላይ ልምድ ማካፈል የለም። ወደ ዶክተር እሸቱ ልመለስ። ዶክተር እሸቱ ነው እንግዲህ ግዙፉ የአውሮፕላን አምራች ኩባንያ ቦይንግ ውስጥ የኳሊቲ ኢንጂነር ነህና እንዴት እዚህ ደረስክ? ለነሱ የጠየቁትን ጥያቄ ነው ላንተም የምጠይቀው። እስቲ ንገረን፣ ምን ተምረህ ምን ሰርተህ እዚህ ደረስክ?
መጀመሪያ እድሉን ስለሰጠሽኝ አመሰግናለሁ። እኔ እዚህ ሀገር የመጣሁት በ2004 13 አመት በፊት ነው። ተወልጄ ያደኩት ባህር ዳር ሲሆን ባህር ዳር ያለሁኝ ቡሬ የሚባል ከተማ የእርሻ ቴክኒክ ተቋም በአውቶ ሜካኒክስ ዲፕሎማ ተመረኩኝ። ከዛ እንደወጣሁኝ እንደገና ናዝሬት ቴክኒካል ኮሌጅ አሁን አዳማ ዩኒቨርሲቲ በሚባለው ደግሞ ኢንዱስትሪያል ኤዱኬሽን ቴክኖሎጂ በሚባል አሶሺየት ዲግሪን ጨረስኩና 2 አመት እዛ ኢትዮጵያ እየሰራሁኝ እድል አገኘሁና ወደዚህ መጣሁኝ። ከዚህ እንደመጣሁ እነሱ እንዳሉት የመጀመሪያውን አመት ዞር ብያየሁትና ሁሉም ይሰራውንም የሚደረጉን ካየሁ በኋላ የትምህርት ፍላጎት ስለነበረኝ የቤተሰብ እርዳታ ስለነበረበት ወደ ትምህርት ገባሁና መጀመሪያ ኖርስ ሲያትል ኮሚኒቲ ኮሌጅ የሚባል የኮሚኒቲ ኮሌጅ ገብቼ በአሶሺየት ዲግሪ ኢንጂነሪንግ አጠናሁኝ። ከዛ ዩኒቨርሲቲ ኦፍ ዋሽንግተን ገብቼ የባችለርስ ዲግሪ፣ ከዛ ማስተርስ ዲግሪ፣ ከዛ ፒኤችዲ። ስራ አልጀመርኩም። አንዴ ባችለርስ ዲግሪ ከጀመርኩ በኋላ የኢትዮጵያ ምረዳው ሰው የለኝም። እኔ መጨረሻ ልጅ ነኝ። እሱም ጥቅም አለው። እህቶችም ሙሉ እርዳታ ስላደረጉልኝ ያው ፍላጎቱ ስለነበረ ስራ ከገባሁኝ ላልመለስ እችላለሁ በሚል ባችለርስም ማስተርስም ፒኤችዲም በተከታታይ አንድ ወር ሁለት ወር እረፍት እያልኩ መሀል ላይ ነው የጨረስኩት። ከዛ ከጨረስኩ በኋላ የተወሰነ ጊዜ እረፍት አረኩኝ። ፒኤችዲን ከጨረስኩ በኋላ አየሁኝ ምንድን ነው እድሉ ያለው የስራ እድል። ካመዛዘኩ በኋላ በቦይንግ እኔ ያጠናሁት በተለየ መልኩ ለቦይንግ ጠቀሜታ ያለው ጥናት ስለሆነ የምሰራው ቻርልስተን የሚባል ከተማ ሄድኩኝ። እዛ ሲሄድ አድቫንስ ኢንስፔክሽን ይባላል ፕሮግራም ውስጥ ነበር የምሰራው 787። ከዛ ያን 787 አድቫንስ ኢንስፔክሽን አመት ከስምንት ወር ከሰራ በኋላ እንደገና አዲስ ፕሮግራም ወደፊት የሚወጣ አውሮፕላን አዲስ ፕሮግራም ሲጀመር እዛ ደግሞ እንደገና ተዛውሪያውን ወደ ሲያትል ከተማ መጥቼ የኳሊቲ ኢንጂነር እየሰራ ነው።
የሁላችሁም ልምድና ትምህርት በጣም ደስ ይላል። እና ዘግይታችሁ የፌስቡክ ገጻችሁን ለከፈታችሁ የፌስቡክ ተከታታዮቻችን ለማስታወስ ያህል አሁን የምንገኘው ሲያትል ከተማ ውስጥ ነው። ውይይት እያደረግን ያለነው ደግሞ ከማይክሮሶፍት ከአማዞንና ከቦይንግ ከመጡ ኢትዮጵያውያን ከፍተኛ ባለሙያዎች ጋር ነው። ከኢትዮጵያ መጥተው አሜሪካን ከዛ ደግሞ ሲያትል መጥተው በእነዚህ ትልልቅ ኩባንያዎች ውስጥ ከፍተኛ ኃላፊነት ቦታ ላይ ከሚገኙ ኢትዮጵያውያን ጋር ውይይት እያደረግን ነው እና ከዚህ ውይይት ልምድ ትቀስማላችሁ ብለን እናስባለን። በቀጥታ ጥያቄ ካላችሁ ለነሱ በጥያቄም ተሳተፉ፣ ውይይታችንን እንቀጥላለን። እና ወደ አጋር ነው የሚሄደው። አጋር እንግዲህ እነዚህ ኩባንያዎች በተለይ አንቺ የሰራሽበት ለመግባት ቀላል አይሆንም። እዚህ ሀገር ያሉ ዜጎቹ ራሳቸው እንደዚህ አይነት ቦታ ላይ ለመግባት በጣም ፉክክር ያለበት ነው ተብሎ ነው የሚገመተው። እና እዚህ ለመድረስ የራስሽ ጥረት ነው እድል ነው ወይስ ያየሽው ቀዳዳ አለ? በምንድን ነው እዚህ ጋር የደረስሽው? እስቲ ንገሪኝ።
3-4 ነገሮች ተጣምረው ነው ላለው። እድልም ነው፣ ጥረትም ነው፣ ምርቃትም ነው፣ የቤተሰብ ምርቃት፣ አንዳንዴ ጸሎትም ነው። ግን መጀመሪያ ለእኔ እድል የከፈተልኝ የመጀመሪያ ዲግሪን ስሰራ ሲያትል ዩኒቨርሲቲ መጨረሻ አመት ላይ እነኝ ትልልቅ ካምፓኒዎች መጥተው ኩባንያዎች መጥተው ሪክሩት ያደርጋሉ ወይ ለመቅጠር ይሞክራሉ፣ ይመለምላሉ። እና በዛን ጊዜ ዋሽንግተን ሚውቹዋል ባንክ ማለት በአሜሪካን ሀገር አራተኛው ትልቁ ባንክ ነበረ። አሁን ኤግዚስት አሁን የሉም፣ ሌላ ባንክ ገዝቷቸዋል። ግን በዛን ጊዜ አንደኞቹ እነሱ ነበሩና አምስት ትምህርት ቤት ውስጥ ነበር የሚመለምሉት። ከአምስት ትምህርት ቤት ውስጥ መጀመሪያ አፕላይ ሲደረግ ወይ መጀመሪያ ሲሞከር ለማመልከቻ ላስገባው ሰው በየትምህርት ቤቱ 50 ተማሪ ነበር እና ከየአምስቱ ትምህርት ቤት ሁለት ተማሪ ነበር የሚወስዱት እና ውጤቴ ጥሩ ነበር። ሰው ሁሉ ግዜ ጥሩ ስራ ትምህርት ቤት ውስጥ ማጥናት፣ ጥሩ ስኮር ማምጣት የሚያዩት አንደኛው ነገር እሱ ነው። ለተማሪ የስራ ኤክስፒሪየንስ ለማይኖር በጣም ቀጣሪዎቹ ሪላይ የሚያደርጉት ነገር ቢኖር ውጤት ላይ ነው መጀመሪያ።
ውጤትሽ ጥሩ ነበር ትምህርት ቤትሽ?
ውጤቴ ጥሩ ነበር። ከ3.7 በላይ ጂፒኤ ነበረኝ። እየሰራሁም ብማር ጥሩ ጂፒኤ ነበረኝና አንደኛው እሱ ነው። ሌላው እየሰራሽ መማሩም ራሱ ጥሩ እንትን ይሰጥሻል ብዬ ገምታለሁኝ። ሌላው ኢንተርቪው ላይ እንግዲህ የኢንተርቪው ጥያቄው ላይ ጥሩ መልስ መስጠትና ተዘጋጅቶ መግባት እንግዲህ የኔ እድሌ ሆኖ ከጥሩ ስራዬም ጋር አንድ ላይ ሆኖ አንድ ኳርተር ሲቀረኝ ወይም ደግሞ አንድ ተርም ሲቀረኝ ነው ኦፈር የነበረኝ። እሱንም ያው ከተወዳድሬ ከ50 ተማሪ በሲያትል ዩኒቨርሲቲ ውስጥ ሁለት ልጆች ተመረጥን እዛ ኩባንያ ውስጥ ለመግባት። አንድ ተርም ሲቀረኝ ነበረ እጄ ላይ ኦፈር የነበረኝ። ያ ትልቅ በር ነው የከፈተልኝ። እንደ አጋጣሚም ሆኖ የጀመርኩበት ግሩፕ ወይም የጀመርኩበት ዲፓርትመንት በጣም ፋስት የሆነ በጣም ብዙ ነገር ልማር የምችልበት ቦታ ነበረ እና በሶስት አመት ውስጥ በጣም ብዙ ነገር ተማርኩኝ እና ግን ሁል ጊዜ ያለሁበት ቦታ ላይ ኮምፎርታብል ሆኜ መቀመጥን አልወድም። ሁሌ ጎል
ተመቻችተሽ መቀመጣት
ተመቻችቼ መቀመጥ አልወድም።
ሌላ ነገር ትፈልጋለና
አላማ ነበረኝ። ሰው የአምስት አመት እቅዶች ነበሩኝ እና አንደኛው እቅዴ ሁልጊዜ ማስተርሴን መስራት ስለነበረ ራሴን ከፍዬ መማር አልችልም፣ በጣም ውድ ነው እና በዛን ጊዜ በወንግ የሚሰሩ ጓደኞች ነበሩኝ ዩኒቨርሲቲ ማስተርሳቸውን እየሰሩ ነበሩና የኔ ሁለተኛ ስቴፕ እንግዲህ በወንግ መግባትና በወንግ ማስተርሴን እየከፈለልኝ ሞር ደግሞ የተለየ ስራ ለመማር ነበር። አፕላይ አደረኩ። ላካይ ሰድ እንትን ነው የምትሰሪውን ነገር ሁል ጊዜ ከአመት ያለሽ ስኪል ላይ መጨመር መቻል አለብሽ። ሁሌ ተመቻችቶ ይሄን ነገር አውቃለሁ ብሎ መቀመጥ ወደ ኋላ ያደርጋል እና ሁሌ ራሴን መጠይቀው ከሌላው ከኔ ጋር ካሉት ልጆች ከሚሰሩት በእኔ ደረጃ ካሉት ጋር እኔ ምን የተለየ ነገር አለኝ? ሌላ የሚመጣ ቀጣሪ እኔን ሊወስደኝ የሚፈልግበት ምክንያት ምንድን ነው? ያ የእኔ የሆነ ኤክስትራ ነገር ምንድን ነው አትራክት ላደርግ የምችለው ሚለውን ነገር ራሴን ሁሌ ጠይቃለሁ እና በወይንግ እንደ አጋጣሚ ስራ ነበረ አፕላይ አደረኩ። ዘመድ ጓደኛ የለኝም። በእርግጥ እንደ ማንኛውም ሰው ተወዳድሬ ያለፍኩ ገባው፣ ማስተርሴን ጨረስኩ። እንግዲህ በወይንግ ውስጥ በየሁለት አመቱ ስራ ቀየር ነበረ እና የሆነ ሰዓት ላይ አለቃዬ ለቀቀች እና የአለቃዬ አለቆች የነበሩት እኔ ስራውን መስራት እንደምችል ከኔ በላይ እነሱ ኮንፊደንሱ ነበራቸው እና ይህንን ግሩፕ ረን አድርግ፣ ይህንን ዲፓርትመንት ካሁን በኋላ እንግዲህ አስተዳድሪ ብለው ተሰጠኝ እና እውነትም ከእሷ የተሻለ ስራ ሰርቼ የተገኘሁኝ እና ከዛ እንግዲህ ማደግ ካሪየሬ ከዛ ቴክ ኦፍ አደረገ።
ስለዚህ የራስሽ ጥረት ትልቅ ወሳኝ የሆነ ድርሻውን ወስዷል ማለት ነው። አሁን ከነገርሽን ታሪክ
ትክክል ነው።
አንድ ጥያቄ ላንቺ ልጨምር ነው ወደ እነሱ ጥያቄ ሳልሰነዝር። ይህንን ፕሮግራም ለማዘጋጀት ሲያትል ከመምጣቴ በፊትና ከዛም ሆኜ ብዙ ሰዎችን ለማግኘት ጥረት ስናደርግ የማገኛቸው ዝርዝሮች ላይ የወንዶች ስም ይበዛል፣ የሴቶች ስም በጣም አነስተኛ ነው። ምን ይመስላል ለሴቶች ያለው ክፍት ቦታ እንደዚህ ያለ ደረጃ ላይ ለመምጣት? የተዘጋ ነገር ዶሚኔት ይደረጋል በወንዶች? የተዘጋ በሮች አሉ ለሴቶች?
በጣም ጥሩ ጥያቄ ነው። ይሄ ለአበሻ ሴቶች ብቻ ሳይሆን ሴቶች በአጠቃላይ የሆነ ደረጃ በኋላ ከፍ እያለ ሲሄድ፣ በተለይ የስራ ክብደቱ ከፍ እያለ ሲሄድ ለሴቶች የሚሰጠው ወር ሴቶች የሚያገኙት እድል እየጠበበ ነው የሚሄደው። ብዙ ኩባንያዎች ብዙ ጥረት እያደረጉ ነው ያንን ነገር እንዴት ነው ሴቶቹን ሞር ወደ ላይ የማውጣት የምንችልበት መንገድ ምንድን ነው የሚል ጥረት እያደረጉ እንደሆነ አውቃለሁኝ። የተወሰኑ ኢኒሼቲቭዎች ላይ እኔም ራሴ ሳተፍ ነበረ። በቦይንግም አሁንም በአማዞን እሳተፋለሁ። ግን ከጥረት ሌላ ለመመለስና ኔትወርኪንግ ይባላል እዚህ ሀገር፣ አማርኛ ቃሉን አላውቅም፣ ግን
ወይም የግንኙነት መስመር ልንለው እንችላለን።
ትክክል ነው። በብዛት አበሾች ጋር ወይም እኔም ጋር የነበረ ነገር ምንድን ነው? ስራዬን በደንብ ሰራለሁ፣ ረጅም ሰዓት ሰራለሁ፣ ጥሩ ስራ አቀርባለሁኝ፣ ግን ሰዓቱና ጊዜው አልነበረኝም። ለምሳሌ እንደ ሜንቶር ኔትወርኪንግ አይነት ነገሮችን ለማድረግ እና ያ ነገር በጣም አስፈላጊ ነው ለእኔ አንድም ለእድገቴ የጠቀሙኝ ነገሮች የሆነ ሰዓት ላይ እነሱን ነገሮች እንደ ስራዬ ጨምሬው መስራት ማካሄድ ጀመርኩኝና እነኚህ ሜንቶሮች ኔትወርክ መታረጋቸው ሰዎች ስራ ክፍተት ሲኖር ከፍ ያለ ቦታ ሲኖር መጀመሪያ ያንቺን ለማሳለፍ ፍቃደኝነት ይኖራቸዋል። ሲያቁሽ ኢን ፐርሰን ሲያቁሽ ማንነትሽን ሲያቁሽ ምን ማድረግ እንደምትፈልጊ ሲያቁሽ ይቀላል፣ ነገሮችን ያቀላል። እና ያ ጥረት አንድ ሁለት ሰዎችን ማወቅ ኔትወርክ ማድረግ ሶስት ራስን ሁልጊዜ መጠየቅ ምንድነው ጎሌ፣ የት ነኝ ያለሁት፣ ወዴት ነው የሚሄደው፣ ወደዛ ለመድረስ ምን ማድረግ አለብኝ፣ ምን መጨመር አለብኝ፣ ለራሴ ምን ስኪል ያስፈልገኛል የሚሉትን ነገሮች ያንን ሁልጊዜ ራስን መጠየቅና ሁሌና ተመቻችቶ መቀመጥ ጥሩ አይደለም።
እሺ፣ እናመሰግናለን። አቶ መኮንን ወደ አንተ ነው የምመጣው። እንግዲህ መጀመሪያ ላይ ለመጥቀስ እንደሞከርኩት በማደግ ላይ ካሉ ሀገሮች ለሚመጣ ሰው ከባድ ተብሎ ነው የሚገመተው። ከኢትዮጵያ በስደት እዚህ ተመጥቶ እንደዚህ ያሉ ትልቅ ኩባንያዎች ውስጥ መስራት እና እንደው አንተ በግልህ ከግል ጥረት በተጨማሪ እንዲህ ያሉ ቦታዎች ገብቶ ለመስራት ያሉት አስቸጋሪ ነገሮች ምንድን ናቸው? ቀላልም ከሆኑ ቀላል መንገዶቹን፣ አስቸጋሪ ከሆኑ ደግሞ አስቸጋሪ የሚያደርጋቸው ምክንያት ምንድን ነው?
በመጀመሪያ ደረጃ መደረግ ያለበት በሀገራችን ውስጥ ሰው ወጣት እንዴት ነው ስራ ሊያገኝ የሚችለው? የስራ እድሎች የት ናቸው? ስራ ከገባስ በኋላ እንዴት አድርጎ ነው ስራውን ይዞ የሚቆየው? ያንን ተገንዝቦ ከዚህ ጋር ማነጻጸሩ ጠቃሚ ነው። ያንን ሄጄ አላየውም፣ ግን እንደመቼም ለአድማጮቻችን ለመስጠት ያህል ነው። ኮንቴክስቹዋላይዝ ለማድረግ ውይይቱን እንደው በዙሪያው ያሉትን ነገሮች አጣምሮ ለማየት እንዲያመቸን ብዬ ነው። እና ከሀገራችን ለየት የሚያደርገው ነገር ይሄም አለ፣ ተመሳሳይም ነገሮች አሉ። በመጀመሪያ ደረጃ የራስ ጥረት በትምህርትም ሆነ በማንኛውም በሚሰሩት ሙያ ላይ ብቁ ሆኖ መገኘት ዋናው አስፈላጊው ነገር ነው። እና እኔ ያው እንደመጣሁ የሚያዋጣኝ ትምህርት ነው ብዬ ስለገባሁ በትምህርት ቤትና በመወስዳቸው የትምህርት ክፍሎችም ሆነ ሰብጀክት ማተርስ የተቻለኝን ያህል በብቃት ደረጃ ለማጠናቀቅ ጣርኩ። ግን ያ የትም ሊያደርሰኝ አልቻለም። እህቴ አጋር እንዳለችው እኔ እንኳን በጣም በዩኒቨርሲቲው በየሶስት ወሩ ራሱ በትምህርት ቤቱ ጋዜጣ ሁሉ ስሜ ይወጣ ነበር በማመጣው ውጤት። መጨረሻ ላይ ግን የትም ሊያደርሰኝ አልቻለም። ለምን? ትምህርት ቤት ላይ አተኩሬ ዝም ብዬ መጽሐፉን መሸምደድና መጥፋት ብቻ ሆነ እንጂ ሌላ ብዙም እንትን ነገር አልነበረውም። ስለዚህ ለመስሪያ ቤቶችም ለቃለ መጠይቅም ስራ ፍለጋም ሲሄድ የተቻለውን ያህል ብቁ ሆኜ አላገኘሁም። ውጤቴን ያውና በዚህ በኢንጂነሪንግ በተመሳሰሉ ስራዎች ጥሩ ሰራ ነበር፣ ግን ፍላጎቱ ስሜታዊነቱ የለም ቁጭ ብዬ ሳያነጋግራቸው እና ስኬታማ አልሆንኩ።
ከዛስ እንዴት ወደ ስኬት ተሻገረ? በአማዞን የፋይናንስ ማናጀር ከሆነችው ከወይዘሮ አጋር መኩሪያ፣ በማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ከሆነው አቶ መኮንን ካሳ እና በቦይንግ የኳሊቲ ኢንጂነር ከሆነው ዶክተር እሸቱ እንየው ጋር ያደረግነው ውይይት አላበቃም። ክፍል ሁለት በነገው ዕለት ይቀጥላል። ለአሜሪካ ድምፅ ጽዮን ግርማ ነኝ ከሲያትል።
ስናስተናግዳቸው ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟቸው የሰመረ ይሁን እያልን እንሰናበታለን።
መልካም
ምሽት። በነገው ጉዞ እንገናኝ።